አመራሩ የለውጡን ሂደት ተረድቶ መምራት በሚችልበት ሂደት ላይ መወያየቱን የኦሮሚያ ዲሞክራሲያዊ ፓርቲ ጽፈት ቤት አስታውቋል። ማዕከላዊ ኮሚቴው የፓርቲው ስኬቶችና ደካማ ጎኖች ባላቸው ላይ መወያየቱም ተገልጿል። ሙክታር ጀማል የኦዴፓ ጽፈት ቤት ኃላፊ አቶ አዲሱ አረጋን አነጋግሯል።
በጣም ነው ማመሰግነው አቶ አዲሱ አረጋ የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምጽ አድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
አቶ አዲሱ ሰሞኑን የኦዲፒ ማዕከላዊ ጽህፈት ቤት ስብሰባ ላይ ወይ ደግሞ ውይይት ላይ ነው የቆየው? ምን ነበር ድርጅቱ በጥልቀት የተወያየበትና የያዘው አጀንዳ?
ዋና አጀንዳዎቹ አንደኛ ያለፈው ጊዜ የፓርቲና የመንግስት ስራ አፈጻጸምን መገምገም ነው። ከዚህ አኳያ ባለፉት ጊዜያት በተለይ ባለፈው አንድ አመት የነበሩ ዋና ዋና ጥንካሬዎችና ድክመቶች በደንብ ተነክሰው ወጥተው ቀጣይ አቅጣጫዎች ተቀምጠውበታል። በዚህ የግምገማ ወቅትም በተለይ ከኦሮሞና ከኦሮሚያ ህዝብ አኳያ የህዝባችን አንድነት ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መምጣቱ፣ መንግስት ፓርቲ ለሚያደርግለት ጥሪ የሚሰጠው ምላሽ እየተሻሻለ የጎለበተ መምጣቱ እንዳንድ ጥንካሬ ገምግሟል። ሌላው ከዲሞክራሲ ምህዳር መስፋት ጋር ነው። በርካታ በተለያየ ምክንያት እስር የነበሩ የፖለቲካ እስረኞች መፈታታቸው፣ የትጥቅ ትግልን አማራጭ አድርገው ሲንቀሳቀሱ የነበሩ የፖለቲካ ተቋማት ወደ ሀገራቸው ተመልሰው ሰላማዊ ትግልን ለማድረግ እንቅስቃሴ መጀመራቸው፣ ሀሳብን በነጻነት የመግለጽ በነጻነት የመደራጀት መብት መከበሩ፣ ይሄ በጣም እንደ አንድ በጎ ጅምር እንደ ጥንካሬ የታየ ጉዳይ ነው። ዲሞክራሲን በተለይ በሀገራችን ተጠናክሮ ጎልብቶ ተቋማዊ ሆኖ እንዲሄድም ለማድረግ በርካታ ሪፎርሞች የዲሞክራታይዜሽን ሪፎርሞች መጀመራቸው፣ ይህም ተጠናክሮ መቀጠል እንዳለበት እንደ አንድ ጠንካራ አፈጻጸም የታየ ጉዳይ ነው ማለት ነው። ሌላው ከዲፕሎማሲ ማኳያ በተለይ ከአጎራባች ሀገራት ጋር ያለን ግንኙነት በእጅጉ እየተሻሻለ መምጣቱ፣ ያ ደግሞ በተለይ ከኢትዮጵያና ኤርትራ መካከል የነበረው የረጅም ጊዜ ቁርሾ በጠቅላይ ሚኒስትራችን በድርጅታችን ሊቀመንበር ተነሳሽነት ወደ እርቅ መጥቶ መቋጨቱ፣ ከዛም ባለፈ በጅቡቲና በኤርትራ መካከል፣ በደቡብ ሱዳን በሪክ ማቻርና በሳልቫኪር መካከል፣ ከዛም አልፎ በሱዳን በተፈጠረው ቀውስ በሌሎችም ሀገራት የነበረውን ችግር ለመፍታት የፓርቲያችን አመራሮች ያደረጉት እንቅስቃሴ ዓለምም እውቅና የሰጠው የኖቤል የሰላም ሽልማትን እስከ ማምጣት የደረሰ መሆኑ እንደ ጠንካራ ጎን ነው የታየው። ሌላው ፈተናዎች ናቸው። ፈተናዎቹ አንደኛ ከአመራር የአመለካከትና የተግባር አንድነት የሚመነጭ ነው። ከዚህ በመነሳት የለውጡን ጉዞ በሚገባ ተረድቶ ለውጡ የሚጠይቀውን የአመራር ከመስጠት አኳያ ያለው ችግር እንደ አንድ ክፍተት ታይቷል ማለት ነው። ሌላው ከጥልቅ ተሃድሶ ጊዜም ሲነሳ የነበረው ማለት ነው፣ በተለያዩ መንገዶች ሲገለጹ የነበሩ የህዝቡ ከመልካም መስተዳደር ከአገልግሎት አሰጣጥ አኳያ እርካታ የማጣት የመሰረተ ልማት ፕሮጀክቶች የመጓተት ከዚህም ጋር ተያይዘው የሚፈጠሩ ቅሬታዎች እንደ አንድ ፈተና እየታየብና መስተካከል ያለበት ተብሎ መታረም አለበት ተብሎ የተቀመጠ ነው። የኢኮኖሚ መዋቅራዊ ችግሮቹም እንደ አንድ ትልቅ ፈተና ነው የተለየው ማለት ነው። በተለይ የማክሮ ኢኮኖሚ ችግሮቹ በጣም ሰፊ ናቸው። የስራ አጥነቱ ችግር፣ የኑሮ ውድነቱ፣ የሀገራችን የእዳ ጫና፣ የንግድ ሚዛኑ መዛባት እና ተመሳሳይ ችግሮች አሁን የለውጥ ጉዞ የህዝቡን እርካታ ከማረጋገጥ የህዝቡን መሰረታዊ ጥያቄዎች መልሶ ወደ ተሻለ ህይወትና ኑሮ ከመምራት አኳያ እንደ መሰረታዊ ፈተናዎች የተለዩ ጉዳዮች ናቸው። ከዚህም አልፎ የሰላም፣ የጸጥታ፣ የህግ የበላይነትን ከማስከበር አኳያ ያሉ ፈተናዎች፣ የጽንፈኝነት አስተሳሰብ፣ የብሔር ጽንፈኝነት አስተሳሰቦች እየጎለበቱና እየበቀሉ መምጣታቸው እንደ ፈተና ታይተዋል። ከዚህም በመነሳት ማዕከላዊ ኮሚቴው በዝርዝር ገምግሞ እነዚህን ፈተናዎች የአመለካከትና የተግባር አንድነት አምጥተን ልናልፋቸው እንችላለን ወይስ እነዚህ ፈተናዎች ወድቀን የታሪክ ተጠያቂ እንሆናለን በሚል በጣም ሰፊ የሆነ ግምገማ ነው የተደረገው። በመጨረሻም እነዚህ ፈተናዎች አሸንፈን በአዲስ ብዕር በአዲስ ገጽ ላይ ታሪክ ጽፈን ማለፍ የሚያስችለን እድል ነው ያለን። ለዚህ ደግሞ ቁርጠኝነታችን ወሳኝ ነው። ህዝባችን ከጎናችን ከቆመ፣ የአስተሳሰብና የተግባር አንድነት ውስጥ ከገባ እነዚህን ለውጦች ማምጣትና አዲስ ታሪክ ማስመዝገብ እንችላለን የሚል ስምምነት ላይ ነው የተደረሰው ማለት ነው። ሌላው የውይይት አጀንዳ የፓርቲ ሪፎርም ነው የነበረው። እንግዲህ ባለፈው ሐዋሳ ላይ በተደረገው 11ኛው የኢህአዴግ ጉባኤ የፓርቲ ሪፎርም አስፈላጊነት፣ ኢህአዴግ የውህደት ጉዳይ አሁን ባለበት የመቀጠል ያለመቀጠሉ ጉዳይ በምሁራን ተጠንቶ ጥናቱ በሚያመጣው ውጤት መሰረት ይወሰን በሚል አቅጣጫ ተቀምጧል። ያንን አቅጣጫ መነሻ በማድረግ ይሄ ጥናት ተጠናቆ ባጠኑት ምሁራን ቀርቧል። የጥናቱ ውጤት የሚያሳየው ሀገራችን ለነበረችበት ቀውስ ለነበረንበት ችግር የኢህአዴግ አወቃቀር በራሱ የፓርቲው አወቃቀር እንደ አወቃቀር የራሱን አስተዋጽኦ እንዳበረከተ አስቀምጧል ማለት ነው። አንደኛ ተለዩ ችግሮች ውስጥ ስንገባ የኢህአዴግ አደረጃጀትና መዋቅር እንደሚታወቀው የአራት ፓርቲዎች ግንባር ነው፣ የአራት ድርጅቶች ግንባር ነው። ሌሎቹን የማያቀፍ መሆኑ እንደ አንድ መሰረታዊ ችግር ነው ማለት ነው። ለምሳሌ አጋር ተብሎ የተለዩ ክልሎች ለሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ፣ ሀረሪ የኢህአዴግ አባል ድርጅቶች አይደሉም ማለት ነው። አጠቃላይ ኢህአዴግ አሸናፊ ፓርቲ በመሆኑ የነዚህ ክልል ህዝቦች ድምጽ ፍላጎት ነግሌክትድ የሆነበት አካሄድ ነው የነበረው ማለት ነው። ያ ደግሞ ዲሞክራሲያዊነቱን ጥያቄ ውስጥ ያስገባ እንደነበረ በዝርዝር ተገምግሟል ማለት ነው። ሌላኛው ኢህአዴግ ሲመራበት የነበረው የአብዮታዊ ዲሞክራሲ አካሄድ የአብዮታዊ ዲሞክራሲ የሽግግር ፕሮግራም በባህሪው ነገሮችን በመከፋፈል የሚያስቀምጥ ወዳጅ ጠላት ብሎ አሰላለፍን የሚለይ በመሆኑ ምሁራንን ልማታዊ ያልሆነ ባለሀብትን ልማታዊ ክራይ ሰብሳቢ ወዘተ እያለ በክፍል የሚከፋፍል መሆኑ የሀገሪቷ የመልማት አቅምን የማሰባሰብ እምቅ አቅምን አሰባስባ ሀሳብና አስተሳሰብ ላይ ብቻ ተመስርታ ወደፊት የመስፈንጠርና የመሄድ ጉዞዋን ችግር ውስጥ ከቷል የሚል ነገር ነው የቀረበው። ያ ብቻ ሳይሆን በዚህ አደረጃጀት ኤክሰርሳይዝ ለማድረግ የሞከር ነው የፌዴራሊዝም ስርዓት ራሱ በሚፈለገው መጠን ሁሉንም እኩል አሳትፎ እኩል ተሳትፎና ተጠቃሚነትን ከማረጋገጥ አኳያ ሰፊ ክፍተቶች እንዳሉት ታይቷል ማለት ነው።
አድማጮች፣ ከአቶ አዲሱ አረጋ ጋር ያደረግነው ቃለ ምልልስ አላበቃም። ሰኞ እንመለስበታለን። Yeah.